ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ክብራትና ክብራን አድማጮቻችን ሰላምታችን ይድረሳችሁ። ዛሬ ነሐሴ 9 ቀን 2010 ዓ.ም ምረት ዕለተ ረቡዕ ነው። ፕሮግራሙን የምመራላችሁ እስከዳር ድረስ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠ ነን። ከዚህ ከስቱዲዮአችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስተዋወቂ በፊት የአማራ ድምጽ ራዲዮ ዘውትር ሰኞ፣ ረቡዕ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ለኢትዮጵያና በአካባቢዋ ለሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 253-458-8462 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል፣ እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ ላስተዋውቃችሁ ወዳለሁ። ውድ አድማጮቻችን፣ ቀጥሎ የዛሬ ዝግጅቶቻችንን ቅደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። ከዛም የዛሬ እንግዳችን ሃያሲና የድረገጽ አምደኛ የፖለቲካ ጉዳዮች ተቺ ናቸው። ይህን እንግዳችንን የምታውቋቸው በድረገጾች ላይ በሚያወጣቸው ጽሑፎች ነው። አቶ በእውነቱ ፈረደ ይባላሉ። አቶ በእውነቱ በተለይ በአሁኑ ጊዜ ወቅታዊ የሀገራችን ፖለቲካ ላይ የተለያዩ ትችቶችን አቅርበዋል። ስለዚህም ሰሞነኛውን የአሜሪካ የፖለቲካ ግርግርና እንድምታውን እንዲያወያዩን የዛሬ እንግዳችን አድርገን በድጋሚ አቅርበናቸዋል። እሳቸውም ቀጠሯቸውን አክብረው ተገኝተዋል። ከእሳቸው ጋር የሚኖረን ቆይታ እስከ ፕሮግራማችን ፍጻሜ ድረስ ይቆያል። አብራችሁን ትቆዩ ዘንድ ግብዣዬ ነው። አሁን በመጀመሪያ ግን የዕለቱን ዜናዎች ርዕሶች ላስተዋውቃችሁ። የደብረ ታቦር ወጣቶች ነሐሴ 7 ቀን 2010 ዓ.ም ጎንደር ህብረት ነን በሚል በደብረ ታቦር ከተማ በመኪና እየዞሩ ለስብሰባ ቅስቀሳ ሲያደርጉ የነበሩ አራት ወጣቶችን ከከተማው ለቀው እንዲወጡ አስገደዱ። በደቡብ ኢትዮጵያ ቴፒ ከተማ ነሐሴ 7 ቀን 2010 ዓ.ም ከቀኑ 5 ሰዓት ጀምሮ አንዳንድ የሸካ ብሔረሰብ ተወላጆች በሌላ ብሔር ተወላጆች ላይ ጥቃት መፈጸማቸው ታወቀ። ከትላንት በስቲያ በምስራቅ ሐረርጌ ውስጥ ከባቢሌ ከተማ በስተደቡብ በኩል በምትገኘው ሙዩ ሙሉቄ በምትባል ወረዳ ውስጥ ከ37 ሰዎች በላይ ሲሞቱ 44 መቁሰላቸው ተነገረ። በናዝሬት ከሶማሌ ክልል ተፈናቅለው ለአዳማ ከተማ ዙሪያ ገንደሃራ በተባለ በሚጠራ መጠለያ ጣቢያ በሰፈሩ ዜጎችና በአካባቢው ወጣቶች መካከል በተፈጠረው ግጭት የአንድ ሰው ሕይወት ሲያልፍ ሌሎች 36 ሰዎች ጉዳት ደረሰባቸው። በብራዚል የሪዮ ኦሎምፒክ ላይ እጁን በማጣመር ከፍ አድርጎ የሀገሩን ሕዝብ መከራ ያሳየው ለአትሌት ፈይሳ ሌሊሳ የጀግና አቀባበል ይደረግለታል ተባለ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝሩን ደምስ በለጠ እንደሚከተል ያቀርበዋል።
አመሰግናለሁ እስከዳር። የደብረ ታቦር ወጣቶች ነሐሴ 7 ቀን 2010 ዓ.ም ምረት ጎንደር ህብረት ነን በሚል በደብረ ታቦር ከተማ በመኪና እየዞሩ ለስብሰባ ቅስቀሳ ሲያደርጉ የነበሩ አራት ወጣቶችን ከተማውን ለቀው እንዲወጡ አስገደዱ። የጎንደር ህብረት ቅስቀሳዎች ነን ባሉት ሰዎች መኪና መስታወት ላይ የተወሰነ ጉዳትም መድረሱንና የዛኑ ቀን 10 ሰዓት አካባቢ ላይ ቅስቀሳቸውን አቋርጠው ከደብረ ታቦር እንዲወጡ በማድረግ በማግስቱ ማክሰኞ በከተማው ውስጥ ስብሰባ ማድረግ እንደማይችሉ እንዲሁም ከአማራነት ውጪ ሌላ አጀንዳ ያለውንም ማንኛውንም አካል ተቀብለው እንደማያስተናግዱ የደብረ ታቦር ወጣቶች ማሳሰባቸው ተገልጧል ሲል ዘጋቢያችን ከስፍራው ያደረሰን መረጃ አረጋግጧል። እንደሚታወቀው የደብረ ታቦር ህዝብ እንደማንኛውም አማራ በማንነቱ ሲታደን ሲሳደድ ሲፈናቀል ሲታሰር ሲኮላሽና ሲገደል የነበረም ያለም ህዝብ ነው። በጣም የተረገጠ ህዝብ ነው። የደብረ ታቦር ህዝብና ወጣት ከዚህ ጭቆናና ረገጣ በአማራነቱ ተለይቶ ከመጠቃት ለመውጣት አጥብቀው ከሚፈልጉት ጋር ብቻ ሳይሆን ከሚታገሉት የአማራ ህዝብ መካከል አንዱ መሆኑ አይዘነጋም። ለዚህም የአማራ ማንነት ተጋድሎ ከፍተኛውን መስዋዕትነት እንደከፈለም ይታወቃል። በእርግጥ ይህ ድርጊት በአማራነት ማንነታችን ላይ በተደጋጋሚ የተሰነዘረ እንጂ በጎንደር ማህበርነታችን የተሰነዘረ አይደለም። ስለሆነም አታድን ቁሩን፣ በቃን፣ የሚያዋጣንን የሚያድነንን የትግል መንገድ መርጠናል ከሚሉት ብሶት በመነጨ የተደረገ እንጂ የሀሳብ ብዙሃነትና በዲሞክራሲያዊ መንገድ ከማስተናገድ አንጻር ክፍተት እንዳለ ይሰማኛል ሲል አንድ የአካባቢው ወጣት እንደገለጸለት ዘጋቢያችን ተናግሯል። በመቀጠልም ምንም ይሁን ምን ህዝብ መደመጥ አለበት፣ ተጨባጭ ችግሩ ምን እንደሆነ በመለየት በአካባቢ እየተደራጁ የአማራን ህልውናን አንድነት ከሚፈታተኑ ኃይሎች የሚላቀቅበትን መንገድ በሰከነ ሁኔታ መፍታቱ ተገቢ ነው ብዬ አምናለሁ ሲል ወጣቱ ተናግሯል። በየትኛውም ቦታ ትናንት የነበረውን ያከሰረንን የመከፋፈልና የማነስ መንገድ ባለመጠቀም ህዝባችንን ከተደቀነበት መከራ ብንታደገው መልካም ነው ላለው ስትልም አንድ የደብረ ታቦር ወጣት መናገሯን ዘጋቢያችን ገልጿል። የጎንደር ህብረት እነ ኮሎኔል ደመቀ ዘውዱና ወይዘሪት ንግስት ይርጋ እስር ቤት በነበሩበት ወቅት በስማቸው በመቶ ሺዎች የሚቆጠር ገንዘብ መሰብሰቡ ይታወቃል። በጊዜውም የእነዚህን እስረኞች ቤተሰቦችና ለራሳቸውም ለእነ ኮሎኔል መልሶ መቋቋሚያ ገንዘብ ሰጥተናል ሲሉም የገለጹባቸው ሁኔታዎች ነበሩ። ይሁንና በዚህ ሳምንት መባቻ ላይ የአማራ ወጣቶች አጠቃላይ ስብሰባ ላይ ኮሎኔል ደመቀ ዘውዱ በይፋ ወጥተው ከድርጅቱ ምንም ገንዘብ እንዳልተቀበሉ ይፋ አድርገዋል። በደቡብ ኢትዮጵያ ቴፒ ከተማ ነሐሴ 7 ቀን 2010 ዓ.ም ከቀኑ 5 ሰዓት ጀምሮ አንዳንድ የሸካ ብሔረሰብ ተወላጆች በሌላ ብሔር ተወላጆች ላይ ጥቃት መፈጸማቸው ታወቀ። ከትላንት በስቲያ ነሐሴ 7 ቀን 2010 ዓ.ም ከቀኑ 5 ሰዓት ጀምሮ አንዳንድ የሸካ ብሔረሰብ ተወላጆች በሌላ ብሔር ተወላጆች ላይ ጥቃት ፈጽመዋል። በማሻ ከአላሙዲን የቡና ልማት ድርጅት ውስጥ ገብተው ወጡ በማለት በገጀራ ሲጨፈጨፉ አንዲት የአማራ ተወላጅ ተመታ መገደሏ ተነግሯል። 6 ሰዎች ቆስለው በቴፒ ከተማ ሆስፒታል ገብተዋልም ተብሏል። እነዚሁ የሸካ ብሔረሰብ ተወላጆች ቤቶችን እየዞሩ እያቃጠሉ መሆናቸውን ከስፍራ ያገኘነው መረጃ ያረጋግጣል። መጤዎች ናቸው በሚል በአማራ፣ በኦሮሞ፣ በጉራጌዎችና በሌሎችም ላይ እያነጣጠሩ መሆናቸውን ነው የተነገረው። በተጨማሪም በማሻ ከተማ የአማራ ተወላጆች የሆኑ ቄሶችንና ካህናትን በግፍ ከየቤታቸው ለቃቅመው በመውሰድ ማሰራቸው ታውቋል። የምድረ ከነአን ሆቴል ባለቤት የሆነ ደምሴ ገብሩ የተባለ ግለሰብ የሸካ ተወላጅ ሲሆን ከነ ሼሎ አዴሎ እና አብያን ደግሞ የዞኑ አስተዳደርና መሰሎቹ ጋር በመተባበር ግጭቱ እንዲባባስ አድርገዋል በሚል ህዝቡ ሆቴሉ ይፈተሽልን በማለቱ ምድረ ከነአን የተባለው ሆቴል ሲፈተሽ ፈቃድ የሌላቸው 2 ክላሽ ሽጉጥና 30 በግራይንደር የተሞረደ ገጀራ መገኘቱ ታውቋል። በዚህ ምክንያት አቶ ደምሴ በፌዴራል ካምፕ ውስጥ የታሰረ ሲሆን ዋና አስተዳዳሪው አብይ አንደሞ ለደህንነት የሰጋለሁ ማለት ወደ ፌዴራል ፖሊስ ካምፕ በራሱ ሄዷል ተብሏል። በአሁኑ ሰዓት የሸካ ተወላጆች የጸጥታ አካላት ትጥቅ እንዲፈቱና አመራሮቹ ከስልጣን እንዲወርዱ አያሌ ህዝብ በሰልፍ ወጥቶ እየጠየቀ ይገኛል። ይሁን እንጂ ከሌሊት ጀምሮ ወደ ቴፒ ከተማ እንደገባ የተነገረው መከላከያ ሰራዊት ራሱ ተኩሶ ከፍቶ ከቀኑ 6 ሰዓት አካባቢ 2 ሰልፈኞችን መግደሉ ከስፍራው ምንጮች ነግረውናል። ከትላንት በስቲያ በምስራቅ ሐረርጌ ውስጥ ከባቢሌ ከተማ በስተደቡብ በኩል በምትገኘው ሙለቄ በምትባል ወረዳ ውስጥ ከ37 ሰዎች በላይ ሲሞቱ 44 መቁሰላቸው ተነገረ። የሶማሌ ክልል ልዩ ኃይል ፈጽሞታል በተባለው ጥቃት የ37 ሰዎች ህይወት ማለፉን እና 44 ሰዎች ላይ ጉዳት መድረሱን የወረዳው የኮሚኒኬሽን ቢሮ ኃላፊ ወይዘሮ ትዝታ አባይ ናቸው ለቢቢሲ የተናገሩት። ጉዳቱ ከደረሰባቸው መካከል 36 የሚሆኑት ሰዎች በሙዩ ሙለቄ ወረዳ ጤና ጣቢያ ውስጥ ሕክምና እየተደረገላቸው እንደሆነና የተቀሩት ደግሞ ወደ ጋራ ሙለታ ሆስፒታል እንደተወሰዱ የወረዳው የጤና ቢሮ ኃላፊ አቶ አብዱላህ አህመድ ካዎ ተናግረዋል። የወረዳው ነዋሪ የሆኑትና በጥቃቱ ጉዳት ደረሰባቸው በሙዬ ሙለቄ ጤና ጣቢያ ውስጥ የሕክምና እርዳታና ድጋፍ እየተደረገላቸው የሚገኙት አቶ መሐመድ ሲራጅ በቤት ውስጥ ተቀምጠን ባለንበት ወቅት የሶማሌ ልዩ ፖሊሶች በር ገንጥለው ገቡ። ባለቤቴን፣ ልጄንና የሁለት ዓመት የጎረቤት ልጅ አጠገብ የገደሏቸው ሲሉ የደረሰባቸውን ጉዳት ተናግረዋል። ቀጥለውም ልቤ ላይ በጥይት መቱኝ፣ ከዛም ቀኝ ጆሮዬን ቆርጠው የሞትኩ መስሏቸው ትተውኝ ሄዱ ይላሉ አቶ መሐመድ። እሳቸው በጤና ጣቢያው ህክምና እየተደረገላቸው ቢሆንም የልጃቸውና የባለቤታቸው አስክሬን መኖሪያ ቤታቸው እንዳለ ጨምረው ተናግረዋል። ሌላው በጤና ጣቢያ ህክምና እየተደረገላቸው የሚገኙት የወረዳው ነዋሪ የሆኑት አቶ አብዲ አብዱላሂ በትላልቅ የጦር መሳሪያዎች ተኩስ ከፈቱብን፣ እኔም እጄን ተመትቻለሁ ሲሉ ተናግረዋል። የልዩ ፖሊሶቹ አባላት መኖሪያ ቤቶችን እንዳጋዩና ንብረት ዘርፈው እንደሄዱ ጨምረው ተናግረዋል። ከሙዩ ሙልቄ ወረዳ በተጨማሪ ቡርቃና ሮጌ በተባሉ ሶስት ወረዳዎች ውስጥ ተኩስ መከፈቱን የተናገሩት የሙዬ ሙልቄ ወረዳ የኮሚኒኬሽን ቢሮ ኃላፊ ወይዘሮ ትዝታ ሴቶች፣ አይነ ስውር አዛውንቶችና ከአንድ ዓመት በታች የሆኑ ህጻናት በጥቃቱ ተገድለዋል በማለት የደረሰውን ጉዳት ተናግረዋል። አክለውም ወረዳዎቹን በሚያገናኙ መንገዶች በሶማሌዎች ልዩ ኃይል በመዘጋታቸው እርዳታ መስጠት አልተቻለም፣ አስከሬን ያልተሰበሰበባቸው ቦታዎች ሁሉ አሉ ብለዋል። እንደ ወይዘሮ ትዝታ ከሆነ የሀገር መከላከያ ሰራዊት ጥቃቱ ሲፈጸም በቅርብ ርቀት ላይ የነበረ ቢሆንም ጥቃቱን ግን ማስቆም አለመቻሉን ተናግረዋል። በናዝሬት ከሶማሌ ክልል ተፈናቅለው በአዳማ ከተማ ዙሪያ ገንደ ሀራ በተብሎ በሚጠራ መጠለያ ጣቢያ በሰፈሩ ዜጎችና በአካባቢው ወጣቶች መካከል በተፈጠረ ግጭት የአንድ ሰው ህይወት ሲያልፍ ሌሎች 36 ሰዎች ጉዳት ደረሰባቸው። የሶማሌ ክልል ከሚባለው አካባቢ ተፈናቅለው በአዳማ ከተማ ዙሪያ ገንደ ሀራ ተብሎ በሚጠራ መጠለያ ጣቢያ በሰፈሩ ዜጎችና በአካባቢው ወጣቶች መካከል በተፈጠረ ግጭት በመጠለያ ጣቢያው የሚገኙ የተወሰኑ ቤቶች መቃጠላቸውን የደረሰን ዜና አመልክቷል። ጥቃቱ ወደ ሃይማኖት ተቋማት ይዞራል ብሎ የሰጉ የከተማው ነዋሪዎች እና ፖሊስ በከተማው ዙሪያ የሚገኙ አብያተ ክርስቲያናትን ሲጠብቁ ማደራቸውና እስካሁንም ጥበቃው ተጠናክሮ እየቀጠለ መሆኑን ከስፍራ የሚመጡ መረጃዎች ይጠቁማሉ። በግጭቱ የተነሳ መጠለያቸው የተቃጠለባቸው ስደተኞች በዚያው በአዳማ ከተማ በሚገኙ የተለያዩ ቤተ ክርስቲያኖች የተጠለሉ ሲሆን በፖሊስ አስፈላጊውን ጥበቃ እየተደረገላቸው መሆኑ ታውቋል። ከትላንት በስቲያ በተደረገ ግጭት የአንድ ሰው ህይወት ማለፉን የጠቀሱት የዜና ምንጮች በግጭቱ በአጠቃላይ 36 ሰዎች ተገድለዋል። ከተጎጂዎቹ ውስጥም 26 ወንዶች፣ 9 ደግሞ ሴቶች ናቸው ተብሏል። ይህን ግጭት ለማስቆም የኦሮሚያ ፖሊስ የሚባለው አስለቃሽ ጭስ መጠቀሙም ተገልጿል። በመጨረሻም በብራዚል የሪዮ ኦሎምፒክ ላይ እጁን በማጣመር ከፍ አድርጎ የአገሩን ህዝብ መከራ ያሳየው አትሌት ፈይሳ ሊሊሳ የጀግና አቀባበል ይደረግለታል ተባለ። የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን አትሌት ፈይሳ ሊሊሳ ወደ ሀገሩ ሲመለስ ደማቅ አቀባበል ለማድረግ ዝግጁ መሆናቸውን ገልጸዋል። አትሌት ፈይሳ ብራዚል ላይ በተደረገው የሪዮ ኦሎምፒክ በማራቶን ውድድር ሁለተኛ በመውጣት ሲያሸንፍ በወቅቱ የነበረውን የተቃውሞ ምልክት በማሳየት የዓለም መገናኛ ብዙሃን መነጋገሪያ ለመሆን ችሎ ነበር። የኢትዮጵያ ኦሎምፒክ ኮሚቴና የአትሌቲክስ ፌዴሬሽን ባወጡት መግለጫ በሪዮ ኦሎምፒክ እና በተለያዩ መድረኮች ለሀገሩ ከፍተኛ ውጤት ያስመዘገበው አትሌት ፈይሳ ሊሊሳ ወደ ሀገሩ ተመልሶ ለአትሌቲክሱ የበኩሉን አስተዋጽኦ እንደሚያበረክት ፍላጎት እንዳላቸው ገልጸዋል። የኢትዮጵያ አትሌቲክስ ፌዴሬሽን የኮሚኒኬሽን ቢሮ ኃላፊ የሆኑት አቶ ስለሺ ብስራት አትሌት ፈይሳ ወደ ሀገሩ የመመለስ ፍላጎት ካለው ሁለት ተቋማትን የጀግና አቀባበል ሊያደርጉለት መዘጋጀታቸውን ጠቁመው አትሌቱ ወደ ሀገር የመመለስ ፍላጎት ይኑሮ አይኑሮ ገና ያወቅነው ነገር የለም ብለዋል። አትሌቲክስ ፌዴሬሽኑ ከአትሌት ፈይሳ ሊሊሳ ከሪዮ ኦሎምፒክ በኋላ ግንኙነት አድርገው እንደማያውቁም አቶ ስለሺ ጨምረው ተናግረዋል። በሌላ በኩል አትሌት ፈይሳ ሊሊሳ ወደ ሀገር የመመለስ ፍላጎት እንዳለውና በቅርቡም ወደ ሀገር ለመመለስ ውሳኔ ላይ እንደሚደርስ ለቢቢሲ ተናግሯል። አትሌት ፈይሳ ሊሊሳ በሪዮ ኦሎምፒክ በማራቶን ውድድር በሁለተኛነት አጠናቆ እጆቹን አጣምሮ ከፍ በማድረግ የተቃውሞውን ምልክት ካሳየ በኋላ ወደ ሀገር ቤት ሳይመለስ ቀርቷል። ከዚያም ተከትሎ ወደ አሜሪካ በመጓዝ ኑሮውን እዚህ አሜሪካ ካደረገ በኋላ ባለቤቱና ልጆቹ ከኢትዮጵያ ወደዚያው አቅንተው አብረውት መኖር ጀምረዋል። የወያኔ ባለስልጣናት ፈይሳ ወደ ሀገር ቤት ቢመለስ ምንም አይነት ችግር እንደማይገጥመው ቢገልጹም እርሱ ግን ሕዝብ ላይ የሚደርሰው መከራ እስኪያቆም ድረስ ለመመለስ ፈቃደኛ አልነበረም። ፈይሳ ባለፈው ዓመት ለቢቢሲ በሰጠው ቃለ ምልልስ ለኢትዮጵያ ሀገሩ ለመወዳደር ፍላጎት እንዳለው መግለጹ የሚታወስ ነው። በኢትዮጵያ ውስጥ ከቅርብ ወራት ወዲህ እየታየ ያለውን የፖለቲካ ለውጥ ተከትሎ በርካታ ፖለቲከኞችና ሌሎችም ወደ ሀገር ቤት እየተመለሱ ባለበት በአሁኑ ወቅት አትሌት ፈይሳ ሊሊሳም አንዱ ሊሆን እንደሚችል እየተጠበቀ ነው። በዚህ መሰረት የኢትዮጵያ የኦሎምፒክ ኮሚቴና የአትሌቲክስ ፌዴሬሽን ፕሬዚዳንት በሆኑት አሸብር ወልደ ጊዮርጊስና አትሌት ኃይለ ገብረስላሴ በጋራ ተፈርመው በወጣ ደብዳቤ ላይ ለፈይሳ ሊሊሳ የጀግና አቀባበል ለማድረግ ዝግጁ መሆናቸውን አሳውቀዋል። የሚሉት የዛሬ ዜናዎቻችን ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ።
አሻራ ያክሱም ዙፋን አልጋውራሽ
ቅድማልም መንግስቱ ታይ ቅድማልም ጥበብ ተሳሽ
አማራሊ ስልጣን ዘንቺ
የአማራው ህልውና መጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው። የትግሉ ባለቤትም ሆነ ታጋዩ ህዝቡ ራሱ ነው። የታጋዩ መሸገም ህዝቡ ነው። የአማራ ህልውና ለኢትዮጵያ አንድነት ድርጅት የአማራውን ህልውና አስጠብቆ የኢትዮጵያን አንድነት ለማረጋገጥ ወሳኝ አመራሩን ውጭ ሀገር አድርጎ የህዝባዊ እንቢተኝነት ታግሎ አታጋይ ሰራዊቱ ህዝቡን ምሽግ አድርጎ አማራው ለህልውና ለማንነቱ ክንዱን አፈርጥሞ እንዲታገል የመቀስቀስና የማደራጀት ስራዎችን ሲሰራ ቆይቷል። አማራው ለማንነቱና ለህልውናው መጠበቅ ላለፉት 28 ዓመታት ያደረገው ትግል የምላተ ህዝቡን እንቢተኝነት ወደ ላቀ ደረጃ በማሸጋገሩ የዘረኛውን አገዛዝ ከመሰረቱ እንዲናጋ በማድረጉ ያመራር ለውጥ እንዲያደርግ ተገደደ። በጠቅላይ ሚኒስትር አብይ የሚመራው የለውጥ አቀንቃኝ ቡድን የህዝቡን ነተኛ ፍላጎት ተመልክቶ ተቃዋሚ ኃይሎች ወደ አገራቸው ገብተው አላማቸውን በህዝባቸው መሃል ሆነው ማራመድ እንደሚችሉ ባቀረበው ጥሪ መሰረት የተቃዋሚ ድርጅቶች ወደ አገር ቤት እንደገቡ ይታወቃል። አላማቸውን ህዝባዊ ያደረገው ወደ አገር ቤት ከገቡት ተቃዋሚ የፖለቲካ ድርጅቶች መካከል አንዱ የአማራ ህልውና ለኢትዮጵያ አንድነት ድርጅት ነው። የአማራ ህልውና ለኢትዮጵያ አንድነት ድርጅት የቆመለትን የአማራውን ህልውና አስጠብቆ የኢትዮጵያን አንድነት ለማረጋገጥ ወሳኙ ህዝቡ በመሆኑ የህዝቡን ኑሮ እየኖረ ትግሉን ለመምራት አመራሩ ወደ አገር ቤት ለመግባት ወስኖ ለትግሉ አስፈላጊ የሆኑ ቁሳዊና ህሊናዊ ዝግጅቶችን እያዘጋጀ ይገኛል። ከዝግጅቶቹ አንዱና ዋናው የአማራው ነገድ በብዛት በሚኖርባቸው ከተሞች ጽፈት ቤቶችን መክፈት፣ ህዝቡን መቀስቀስ፣ ማደራጀትና ማሳወቅ ነው። እነዚህን ኃላፊነቶች ለመወጣት ደግሞ ገንዘብ እጅግ አስፈላጊ መሆኑ ግልጽ ነው። ስለሆነም የአማራ ህልውና ለኢትዮጵያ አንድነት ድርጅት ለሚያስፈልጉት ተግባሮች ማከናወኛ የሚሆን ተለያዩ የገቢ ማሰባሰቢያ ዝግጅቶችን ለማድረግ አቅዷል። ካቀዳቸው የገቢ ማሰባሰቢያ ዘዴዎች መካከል የሚከተሉት ይገኛሉ። ዓለም አቀፍ የቴሌኮንፈረንስ በማካሄድ ገቢ ማሰባሰብ፣ በአማራ ህልውና ለኢትዮጵያ አንድነት አካላት አስተባባሪነት በየከተሞቹ ታዋቂ እና የአማራው ነገር ተቆርቋሪዎችን በቡድን በማናገር ገቢ ማሰባሰብ፣ በተመረጡ ከተሞች ህዝባዊ ስብሰባዎችን በመጥራት ልዩ ልዩ የገቢ ማሰባሰቢያ ዘዴዎችን በመጠቀም ገቢን ማሰባሰብ፣ ጎፈንድሚ በመክፈት ለለጋሾች እድል መስጠት፣ በቡድን በጓደኛሞች አሰባሳቢነት ገቢ ማሰባሰብ ናቸው። እነዚህን ወደ ተግባር ለመለወጥ የሚያስችሉ ዝርዝር ያፈጻጸም እቅድም ተነድፏል። የአማራው ጉዳይ ነው የምንል ወገኖች በተከታታይ የሚወጡትን የገቢ ማሰባሰቢያ እቅዶች በመከታተል ለአማራው ወገናችን የማንነት ጥያቄ ተገቢ መልስ ለማስገኘት የበኩላችንን አስተዋጽኦ እንድናደርግ በታላቅ ትህትና በህዝባችን ስም እንጠይቃለን። የአማራው ህልውና በመጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው።
እን ባለፈው ቅዳሜ እንግዳ ይዘን መተን ነበር አቶ በእውነቱ ፈረደ። አቶ በእውነቱ ፈረደ ጻፊ እና ሀያሲ ናቸው። አንዳንድ ጉዳዮችን አንስተን በተለይ የወቅቱን ፖለቲካ በተመለከተ እንዲያነጋግሩን አድርገን ለዛሬ ቀጠሮ ይዘን አልፈን ነበር። ዛሬ እንግዲህ ከአቶ በእውነቱ ጋር ህዝብ፣ መንግስት፣ የፓርቲዎች ሚናና አገር በሚሉት አካባቢዎች የምንነጋገርባቸው ነጥቦች ይሆናሉ። ቀጠሮን አክብረው በሰዓቱ በመገኘቶ በጣም አድርገን እናመሰግናለን። ጤና ይስጥልኝ አቶ በእውነቱ።
ጤና ይስጥልኝ፣ በድጋሚም ስለጋበዛችሁኝ አመሰግናለሁ። እንግዲህ ቃለ ምልልሱን ለመስጠት ተዘጋጅቻለሁ። ታንኪዩ።
በጣም ጥሩ። እንግዲህ አቶ በእውነቱ ደምስ አስቀድሞ እንዳስተዋወቀው ህዝብ፣ ሀገር፣ መንግስትና የፓርቲዎች ሚና ላይ ስንወያይ ግን በመጀመሪያ እንደው ለሁላችንም መነሻ ነጥብ እንዲሆነን ህዝብ፣ ሀገር እና መንግስት ዋና መገለጫቸው ምንድን ነው? እንዴትስ ነው የሚገናኙት? ይህን እስኪ አጠራርከው ለአድማጮቻችን ቢነግሩ።
በጣም አመሰግናለሁ እስከዳር። የጠየቅሽኝ ጥያቄ እጅግ መሰረታዊና ሰፊም ጥያቄ ነው። አንድ ህብረተሰብም አንድ ዜጋም እነዚህን በተረዳ ጊዜ ነው ሚዛናዊ የሆነ አስተያየት ስለ አገሩም ስለ ራሱ ማንነትና ስለ ወደፊቱም ጉዞ በትክክል መናገር የሚችል እና ህዝብ፣ አገር ወይም ደግሞ በተጨማሪም መንግስት የምንለውን ነገር በቀጥታ አንድና አንድ ስንት ነው እንደሚለው የሚመለስ ሳይሆን በትረካ መግለጹ የበለጠ ጠቃሚነት ያለው በጣም ይገልጸዋል። ምክንያቱም በውስጡ ብዙ ሀሳብ የያዘ ነገር ነው። ብዙ ነገሮች የሚመላለሱበት ስብስብ የሆነ የተደራጀ ሀሳብ የሚገልጽ ነውና ነው። ህዝብ ስንል ህዝብን ለመግለጽ በታሪኩ ማንነት፣ በታሪክ ውስጥ ያለፈው እንደመሆኑ መጠን በሚይዘው በግዝፈቱ፣ በማንነቱ፣ በቆመበት አላማ፣ በተልእኮ፣ በህያውነቱ፣ በህጋዊነቱ እንዲሁም በሚፈጥረው ተጽዕኖ እና ቅድም እንዳልኩትም በሚይዘው ስፍራ አንድን ህዝብ መግለጽ ይቻላል። በዚህ ውስጥ ማየት እንችላለን። በሌላና ሀገር ህዝብ በአጭሩ የግለሰቦች ድምር ነው። እነዚህ ግለሰቦች ግን በተለያዩ ማህበረሰብ መዋቅር ውስጥ ከዝቅተኛ እስከ ከፍተኛው ድረስ የተሰባሰቡበት ግዙፍ አካል ነው ህዝብ የምንለው። በተፈጥሮ ህልው የሆነ ነገር ነው። ዝም ብሎ ሰዎች የሚሰሩት አይደለም። ህዝብ ተፈጥሯዊ የሆነ በተፈጥሮ ህልው የሆነና በሰዎች ኮመን በሆነ የጋራ በሆነ ባህል፣ ታሪክና የጋራ በሆነ ወግና ስርዓት ጭምር የተሳሰረ አንድ ትልቅ የፖለቲካ ማህበረሰብ ነው ህዝብ የምንለው። በዚህ መልክ ነው ግዝፈቱንም ማየት የምንችለው። በዚህ መልክ ነው ከታሪክ ጋርም ያለውን ቁርኝትና የግለሰቦችንም ትስስር ማየት የምንችለው። ይህንን ስንመለከት ነው ከዚህም ስንረዳ ነው ለህዝብ ልንሰጠው የሚገባውን ትኩረት ወይም ከበሬታ የህዝብን ባለቤትነትና ስልጣንና ማንነቱን መረዳት የምንችለው ምንድን ነው የሚለውን በዚህ መልክ ስንረዳ ብቻ ነው። ህዝብን በሌላ በኩል ስንገልጸው እርግጥ በአንድ ቴሪቶሪ ላይ በአንድ በተወሰነ ክልል ውስጥ የሚኖርና ያንን አካባቢ የጋራ አድርጎ በባለቤትነት የያዘ ህብረተሰብም ጭምር ነው። እንግዲህ ህዝብ ተፈጥሮ እንደመሆኑ መጠን የተፈጥሮ ውጤትም እንደመሆኑ መጠን ፍላጎት ያለውን የሰው ልጅ ያለፈው ጊዜ ስንናገርም የሰው ልጅ ነፃ ፍላጎት ያለው ነው። ፍላጎት ያለውን የሰው ልጅን ያሰባሰበ እንደመሆኑ መጠን ህዝብ የምንለው ነገር የሰው ልጅ የተፈጥሮ መብቶች እና እንዲሁም ደግሞ ከተመሰረተ በኋላ ይሄ ህዝብ የሚባለው ከተሰባሰበና በአንድ ሀገር ክልል ውስጥ ከተዋቀረም በኋላ ሊኖረው የሚገባውን የፖለቲካ መብቶችን ጭምር አጠቃሎ የያዘ ነው። በዚህም የተነሳ ነው አንድ ህዝብ ይህን መፍትሄ ነው፣ ይህ የኔ ነው፣ ይህን መደረግ አለበት፣ ይህ ሊደረግብኝ አይገባም እያለ የሚከራከረው ነው የሚናገረው። የዚህ አይነት የተፈጥሮ መብቶች ስላሉት ነው። በሌላ አነጋገር ይሄ ዲሞክራሲያዊ መብት የመናገሩን፣ የመደራጀቱን፣ ራሱን የመምራቱን መብት እና የራሱ የሆነ ራዕይ ይዞ ለሚቀጥለው ትውልድ የመሸጋገር መብቱን የመሳሰሉትን ምንጠቅስለት ከዚህ አንጻር ስለምንገነዘብ ነው። እና ምን ማለት ነው? ህዝብን ግለሰቦች ከሱ ውስጥ ወጥተው እንደፈለጉ የሚያሽከረክሩት፣ እንደፈለጉ የሚቀርጹት፣ እንደፈለጉ የሚመሩት አይደለም። ራሱን የቻለ ከግለሰቦች በላይ የሆነ ትልቅ የታሪክ ባለቤት የሆነ ነው። ወደ ኢትዮጵያ ብንወስድ የኢትዮጵያ ህዝብ የምንለው በዚህ መልክ ስንመለከተው ነው ረዥም ጊዜ ታሪክ የተገነባ የተሳሰረ ህዝብ መሆኑን በምንረዳበት ጊዜ ነው። ዛሬ የመጣ ዛሬ የሚሆን ትላንት የሚምጣ በተወሰነም ጊዜ ይምጡ የሚመጡ ግለሰቦች ወይም ደግሞ ቡድኖች እንደፈለጉ ሊመሩት ሳይሆን ሊያገለግሉትና ፍላጎቱን እውን ሊያደርጉለት ብቻ ነው የሚችሉት ማለት ነው። ከዚህ አንጻር በትረካ መልክ በዚህ አንጻር ህዝብን ስንመለከተው ነው ህዝብ ምንድን ነው፣ ምንስ ቦታ ሊኖረው ይገባል የሚለው የምንረዳው። በሌላ በኩል አገርን ስንመለከት ደግሞ በዚህ ከህዝብ ጋር የተገናኘው ነገር ምንድን ነው? አገር ነው። አገርስ ምንድን ነው ነው? አገር የምንለው ነገር ምንድን ነው? ኢትዮጵያ የምንለው ሌሎችም አገሮች ምንድን ናቸው ነው? አገር የተለያዩ ህብረተሰብ ወይም ህዝብ አገርን መስርተው እንመለከታለን። ይሄ አገር የሚመሰረትበትን ሚስጥር ግን ማወቁ ትልቁ ቁም ነገር እሱ ነው። አገር የሚመሰረተው ዝም ብሎ በአዋጅ የሚመሰረት ሳይሆን አንድ ህብረተሰብ ወይም አንድ ህዝብ ያለው በረጅም ጊዜ ታሪክ ውስጥ በደምና በአጥንቱ የሚገነባው በባህልና ወጉን አዳብሮ በኮመን ቫልዩዎች ወይም እሴቶችን ጨምሮ የሚገነባው በሂደት አንድ የተወሰነ ቴሪቶሪን ያዘን የፖለቲካ ማህበረሰብ የሚኖርበት ክልል እሱ አገር ነው። ያ አገር ደግሞ ቀድም እንደተጠቀስኩት በህግና በስርዓት የሚተከስ የግልና የጋራ ህይወት አለው። የአገር ራሱ ህይወት አለው እና ይህንን በምንረዳበት ሰዓት ላይ ህዝብ ቀድሞ የመጣ አገርን የመሰረተ መሆኑን እንረዳለን ማለት ነው። እነዚህ ሁለት ጉዙፍ ነገሮችን መረዳት ከቻል ወደሚቀጥለው መሄድ እንችላለን። ይሄው ምንድን ነው? ወደ መንግስት መሄድ እንችላለን ማለት ነው። መንግስትስ ምንድን ነው? በዚህ ውስጥ ህዝብ አግኝተናል፣ አገርን መስርተናል። ይሄ አገር የምንለው ነገር በረጅም ጊዜ ታሪክ በህብረተሰቡ አጥንትና ደም የተገነባ ነው ብለናል። ህብረተሰቡም እንደ ባህልና እንደ ወጉ በልዩ ልዩ ቋንቋዎችና ልምዶች አማካኝነት የሚተዳደርበት በአንድነት ውስጥ ዳይቨርሲቲን የሚያሳይ ትልቅ አካል መሆኑን እሱንም ገልጸናል። ስለሆነም ይህንን አገር የምንለውን ነገር ህዝብ በአጠቃላይ ባለቤት የሆነበትን አገር የምንለውን ስፍራ በዚህ መልክ ከተረዳ ነው ይህ አገር የሚባለው ነገር የማይከፋፈል፣ የማይገረሰስ ዘመን በተለዋወጠ ቁጥር ዘመኑ በሚያበቅላቸው አመለካከቶችና ወይም በስልጣን ላይ በመጡ ሰዎች ወይም በጥቂት ቡድኖች ሊገረሰስና ሊከፋፈል የማይችል የተፈጥሮ መብት ያለው የመኖር ህልውናው መጠበቅ ያለበት ጉዳይ ነው አገር የምለው ነገር። ለዚህ ነው ኢትዮጵያን ስንመለከታት ባለፉት ታሪካችን ውስጥ አገር ይችን አገር ለመገንጠል ታሪኳን ለማዛባት ወይም ደግሞ ፍላጎታቸውን በዚች ሀገር ላይ በፖለቲካ አመለካከታቸው ለማስፈጸም የተለያዩ ሂደቶችን አይተናል፣ የተለያዩ ነገሮችን ተመልክተናል። በዚህ ውስጥ በሙሉ ግን የተመለከትነው ነገር አንድነቷን ለመጠበቅ ከተነሱት በስተቀር ሌሎች በሙሉ ግን የአገሪቷን አንድነትና ህልውናነት ተፈጥሯዊ መብቷን ሲጋፉ ነው ያየነው ማለት ነው። ይህን የተረዳን ጊዜ ነው እኛ ለምንወስዳቸው እርምጃዎች የፖለቲካ ሰዎችም ሆኑም ሌሎችም ቢሆኑ የመንግስት አስተዳደሮችም ቢሆኑ ለሚወስዳቸው እርምጃዎች ጥንቃቄ የሚያደርጉት አገር እንደዋዛ የሚቆጠር እንዳልሆነና የጎላ የሆነ ታላቅ ስፍራ እንዳለው ሲገነዘቡ ነው። ሌላው በዚህ ውስጥ የምንመለከተው ምንድን ነው? ቅድም እንደጠቀሳችሁኝ መንግስትን ነው። መንግስትስ እንዴት ነው የሚገለጸው ለሚለው መንግስት በባህሪውና በአቋሙ በአደረጃጀቱ በማድረግ ችሎታውና በተልእኮ ልንገልጸው እንችላለን። መንግስት በአንድ በኩል መዋቅርም ነው። ከላይ እስከ ታች የተዋቀረ አካል ነው። ስልጣንን በማማከል የያዘ አካል ነው። በስልጣን ህልውናውን የሚገልጽም ነው። ህግና ደንብን ድንጋጌዎችን የሚያወጣ በህብረተሰብ ላይ ለመጫን የሚችል የፖለቲካ አካል ነው መንግስት። ያ ትልቅ እሱም ትልቅ አካል ነው። መንግስት እንደ አንድ ማህበረሰብ ህብረተሰብን በመፈቃቀድ ወይም በጥቂቶች ፍላጎት የሚደራጅም ነው። መንግስትን የሚያደራጁት የተወሰኑ ጥቂቶችም ቢሆን በተለያየ መንገድ ሊያደራጁት ይችላሉ። ወይም ደግሞ ህዝብ ተሰብስቦም በምርጫ ወይም በፍላጎትም ሊያቋቁመው ይችላል። ቁም ነገሩ ግን መደራጀቱ ላይ አይደለም። ለዚህ ነው ቀደም ብዬ መንግስት ህዝብንና አገር ላይ ላተኩር የፈለግኩት። ይህ የሚደራጀው መንግስት ስለተደራጀ አይደለም ቁም ነገር የሚኖረው፣ ግን ትስስር ስላለው ያደራጀው የመጣበት መንገድ ህዝብና አገርን ተከትሎ የመጣ እንደመሆኑ መጠን ለዛ አገርና ለህዝብ በቆመ ልክ ነው ያንን መንግስት የህዝብ መንግስት ነው ወይም አይደለም የምንለውና ልንገዛለት ወይም ደግሞ አብረነው ልንቆም ልናከብረው ላናከብረው የሚያስችለን ዋናው መሰረታችን ምንድን ነው? ያ መንግስት ለታሪካችንና ለህዝባችን ለአገራችን ባለው አመለካከት ልክ የሚለካ ነው እንጂ ተደራይቶ ስለመጣና ኃይል ብቻ ስለሆነ ብቻ ማለት አይደለም። መንግስት ምድራዊ የሆነ ኃይል ነው፣ ዘላለማዊነት የለውም፣ ከህዝብ በፊት የመጣ አይደለም። ስለዚህ መንግስት ለህዝብ መቆም ነው ያለበት። ለሰው ስለሰው በሰው የሚሰራ ስለሆነ በዚህ ምድር ላይ የሚደረገው ማናቸውም የፖለቲካ እንቅስቃሴዎች መንግስት የምንለው ለህዝብ ስለህዝብና በህዝብ መምጣትና በዚህስ መንቀሳቀስ ይኖርበታል ማለት ነው። እና በጥቅሉ ሲታይ የመንግስትና የህዝብና እንዲሁም ደግሞ የአገር የምንላቸው ግንኙነቶች ይህን የመሰለ መቀራረብና አንዱ ካንዱ ጋራ መገናኘትን ያሳያል። እንግዲህ ይሄን ካልኩ በኋላ ይሄን ለማጠቃለል ያህል እኛ በዚህ መልክ ከተረዳ ነው እያደረግን ያለነው እንቅስቃሴ እኛ አመለካከታችን ምንድነው ነው? እንዴት ነው እያየነው እየተንቀሳቀስን ያለነው? ባለፉት ታሪካችን ስንመለከተው እንበልና ለፖለቲካ ስልጣን መወጣጫ እያል ስልጣን መያዝ እያል ስንት ጊዜ ነው ይሄን መሰረታዊ ሀቅን እየዘነጋን መንግስትን ከህዝብ ነጥለነው አገርን ከህዝብ ነጥለነው በራሳችን የፖለቲካ አመለካከትና ፍላጎት ልንቀርባት ኢትዮጵያን የፈለግናት ምን ያህል ጊዜ ነው የሚለው ጥያቄ ነው እዚህ ለመነሳት የሚገባው። እኔ ደምስልም ሆነ እስከዳርን የምጠይቃችሁ ነገር ምንድነው ስለ አገርም ስናነሳ አገር ካርታ ነው ወይ? ኢትዮጵያ የምትባለው አገር ካርታ ናት ወይ? እንዴት ነው የምትገልጿት? ሌላውስ እንዴት ይገልጿታል? እንደ ካርታ ተገለጽናት እንደ ተባለው ጥሩ ሰዓሊ ወይም ደግሞ የሚያበላሽም ሰዓሊ ሊሆን ይችላል እንደፈለጋ አርጎ ሊቆራረጣትና ሊያስተካክላት ይሞክር ይሆናል። ግን አገር እንደ ካርታ የምትሳል አይደለችም፣ ካርታም አይደለችም። ከዛ በላይ ቅድም እንዳልኳት በታሪክ የመጣች ትልቅ ግዙፍ አካል ናት እና አንድ አካል ናት አገር። በሌላ አነጋገር ኢትዮጵያ የምንላት አገር በህዝቧ ፈቃደኝነት የመጣችው አገር እንደ ኳስ እንኳን ብንወስዳት ለምሳሌ ኳስን የተሰራበትን ደምስም ታውቃለህ፣ ተጫውታል እግር ኳስ። አንድ ኳስ የሚሰራበት ወይም ደግሞ የተለያዩ ላስቲኮች ወይም ተገጣጥመው አንድ ሙሉ ኳስ ይፈጥሩልናል። እንግዲህ ተመልከቱ፣ ያ ሙሉ ኳስ ከተፈጠረ በኋላ ሙሉ ነው፣ በራሱ ሙሉ ነው። እሱን ልትለጥጡት አትችሉ፣ ከሚፈለገው አየር በላይ መሸከም ስለማይችል ሙሉ ነው የሚሆነው። አገርንም እኛ አንዴ ከመሰረትናት በኋላ ሙሉ ናት የሆነች ሙሉ ናት የምትሆነው። ግን ከዛ ውስጥ ኳሱ የተሰራበትን ነገር እያወጣን ልንለጥጠው እንችል ይሆናል። እያንዳንዱ ኳሷን የኳሱን በመለያየት ላስቲኮችን እየለጠጥናቸው ልንወስዳቸው እንችል ይሆናል። ግን አገር በኳስ እንደ ኳስ አይተን ልንለጥታት የምንችል ሳይሆን አንድ ሙሉ አገር እንደመሆኗ መጠን ዛሬ እኛ በኢትዮጵያ ፖለቲካ ውስጥ ባለፍንባቸው በ27 ዓመት ፖለቲካ ውስጥ ያየነው አይነት ነገር እያንዳንዱ ብሔረሰብ ወይም እያንዳንዱ ክልል እንደፈለገ እያወጣት የሚገልጻትም አይደለችም፣ በዛ መልክም የምትሄድም አይደለችም። ስለዚህ ይህንን የተረዳን ጊዜ ነው እኛ ኢትዮጵያኖች ትልቁ ዓላማችንና ተልኳችን አገራችንን ህዝባችንን ከመጠበቅና አጉልተን ከማየት የምንጀምረው። ያለፈው ጊዜ ለመግለጽ ሞክሬ ያለው የኛን ሰንደቅ ዓላማችን እንዴት ታዩታላችሁ? ለምንስ ነው ለሰንደቅ ዓላማችን እያንዳንዳችን ልዩ ስሜት የሚኖረን የሚለውን ነገር ለማንሳት ሞክሬ ያለው የሰንደቅ ዓላማ መዝሙር ሲዘመር ለምንድን ነው ከአይናችን ውስጥ እንባ የሚወጣው? ብዙዎቻችን ልባችን የሚነካው ለምንድን ነው? ዘፋኞች ስለ አገር ሲዘፍኑ ስለ ሰንደቅ ዓላማ ሲናገሩ ለምንድን ነው እኛ ተመልካው ወይም አድማጮቹ ልባችን ለምንድን ነው የሚጨነቀውና የሚያዝነው የሚያነባው ለምንድን ነው? በመሰረቱ ስለ ዘፋኙ ድምጽ ብለን እኮ አይደለም እኮ፣ ግን በዛ ውስጥ እኛ ከኛ ህይወት ጋራ የተገናኘ ቁም ነገር ስላለ ነው። የወላጆቻችን የአባቶቻችን የአያቶቻችን የቅድመ አያቶቻችንና የትውልድ የረጅም ጊዜ ትውልድ ደምና አጥንት የፈሰሰበትን የተገነባ አገርና ታሪክና ባህል እዛው ስለምንመለከት ከዛ አንጻር ነው እኮ ልባችን የሚነካው። ስለዚህ እኔ አገርን የሚገልጸው ህዝብን የሚገልጸው በእነዚህ በሁለት በዚህ አይነት ትረካውም ደግሞ በዚህ አይነት አመለካከት ነው እነዚህን ነገሮችም መግለጽ የምፈልገው። ከዛ ውጪ የሚደረገው ነገር በሙሉ ግን ለአገር ግምት ካለመስጠት እና ታላቅነቷን ካለመረዳት የሚመለጭ ነው የሚሆነው። በሌላ በኩል አንድ ነገር ልግለጽላችሁ ይሄን ለማጠቃለል አንዳንድ ቦታ ላይ የምሰማቸው ነገሮች አሉ። ለምሳሌ አገርን እንደ ማዕከላን አጥተው የሚፈልጉ ሰዎችን እመለከታለሁ። ልክ እንደ መርካቶ ወይም ደግሞ የሾላ ገበያ እዚህም ሀገር ናልባት ታውቁሮናል። እዚህም ላይ በመኖርበት ማካባቢ የሆነ የበግ መሸጫ ቦታዎች አሉ። እዛ ቦታ ላይ ሰዎች ይሄዳሉ፣ በግ ሊገዙ ይከራከራሉ። 400 ብር ይባላሉ፣ 350 ብር ይላል ሌላኛው ገዢው። አንድ በመሃል ይመጣና ሌላው ሰው በ375 ብር ያደራድራቸዋል። ይሄን ምን ብሎ ይገልጹታል? አንተም ወደ መሃልና አንተም ወደ መሃልና ተባብለው በዚህ ስማማሉ፣ ይጨባበጣሉ፣ በግም ይገዛል። ግን ተመልከቱ፣ ይሄ ምሳሌ በአገር ላይ የተገለጸ የተዋሃደውን አካል እንደ በግ ገበያ ይመስል የመርካቶ በግ ገበያ ይመስል ስለ አንድነቷ ስለ ኢትዮጵያዊነቷ በመንገልጽበት ሰዓት ላይ ጽንፈኝነት እየተባለ እናንተም ወደዚህ ነው ከዚህም እናንተ ወደዚህ ነው እየተባለ መሃል ላይ እንገናኝ የሚባል መግለጫዎች ብዙ ጊዜ እንሰማለን። እንግዲህ ይሄ ምን ማለት ነው? ከየት የመጣ አባባል ነው? ከየት የመጣ ስሜት ነው? እዛ ደረጃ ደረሳ ወርደናል ማለት ነው። ለፖለቲካ ስልጣን የሚያስነን አገርን ልክ የበግ ገበያ ላይ እንደሚደረግ መግባባት ወይም ድርድር በዛ ደረጃ ዝቅ አርገናታል ማለት ነው። ሌላ መጨመረው ነገር አለ። ይሄን ማሳየት የምፈልግበት ምክንያቱም እንደው ዛሬ እያየሁት ያለው በጣም አሳሳቢ ጉዳይ ስላለ ነው። አገር የማን ናት? ቅድም ገልጫለሁ፣ በህዝብ የተገነባችና የህዝብና የትውልድ ቅብብሎሽ ያመጣት ናት። ግን እንዴት ተደርጎ ነው አንድ አገር አንድ ህዝብ የሚባለው ለአንደኛው ክፍል ብቻ? ለምሳሌ መጥቀስ ይችላል ዛሬ ምን አይሆንም በማገናዘብ አንዱን ወገን ብቻ ወጣቱ ይገባኛል። እኔ ወጣቱ አብዛኛው ቁጥር ስለሆነ አገር ተርካቢ አገር ግን ቢልዶንም አውቃለሁ እዚህ ላይ በተሳተ መንገድ እንደወሰድ አልፈልግም። ግን አገር መገንባት ግን የሴ ብቻ ኃላፊነት አይደለም፣ የትውልዱ ነው። ይሄ ትውልዱ ነው ኃላፊነት ያለበት። ዛሬ ኢትዮጵያ ውስጥ እያየን ያለነውም መሆንም ያለበት ለአንዱ ወገን ተሰጥቶ ሌላው ትውልድ ኃላፊነት በሌለበት ጋር የሚቆምበት ሳይሆን ሁሉም በጋራ ሆነው ትውልዱ ነው ይችን አገር መጠበቅ ያለበት እና ትውልዱ ነው የሚቀጥለውን ትውልድ መገንባትና ወደዛ ማሸጋገርም ያለበት። ይህን ስንገነዘብ ነው ባለቤትነታችን የሁላችንም ነው የምንለው እንጂ አለዛ ለአንደኛው ክፍል ብቻ ባለቤት እንሰጥና ስርዓትን ያጣ ጉዞ እንሄዳለን። ትውልድንም መካፈል እንጀምራለን። ትውልድ ሽርፍራፊ አይደለም፣ በሽርፍራፊ የሚጠጋገን ህዝብ አይደለም። ትውልድ ሙሉ ነው፣ በራሱ ሙሉ ነው። ስለዚህ እነዚህ ነገሮችን መገንዘብ ግድ ያስፈልጋል ማለት ነው።
በጣም ጥሩ ለህና አድርገው ተንትነውታል። እንግዲህ ህዝብን አገርንና መንግስትን በእነዚህ ውስጥ ደግሞ አንድ ሌላ ተዋናይ ቡድን አለ። ይሄም ምንድነው? የፖለቲካ ፓርቲዎች ናቸው። የፖለቲካ ፓርቲዎች ሚና በህዝብ ውስጥ በመንግስት ውስጥና በአገር ውስጥ እስቲ አጠር አድርገው ይግለጹልን።
ጥሩ። የፖለቲካ ፓርቲዎች አዲስ አይደሉም። በዓለም በሰው ልጆች የፖለቲካ እንቅስቃሴ ታሪክ ውስጥ መንግስትን እያፈራረቁ ትውልድ እየተፈራረቀ በሄደ ቁጥር የተከሰቱና የሚታዩ ናቸው። እነዚህ ራዕይ ህዝብ እንዳለ ሁሉ የአንድን የህብረተሰብ ራዕይ ተሸክመው በፕሮግራማቸው ገልጸው ተደራጅተው በመምጣት በሀሳብ ደርጅተው አንድ ህብረተሰብ ወዴት መጓዝ እንዳለበት የሚያመላክቱና ከህብረተሰቡ ጋርም ሆነው ሀሳባቸውን በህብረተሰቡ ውስጥ በማዳረስ ከህብረተሰቡ ጋር ሆነው አንድን ህዝብ ከአንድ ስርዓት ወደ ሌላ ስርዓት የሚያሻግር ወይም ደግሞ በዛው ስርዓት ውስጥ ህብረተሰብን በመገንባት ሂደት ውስጥ አቅጣጫን የሚያመለክቱ ስብስቦች ናቸው እነዚህ የፖለቲካ ድርጅቶች የምንላቸው። የፖለቲካ ድርጅቶች የምንላቸው በተደራጀ ሐሳብ ላይ በሐሳብ ላይ በአይዲያ ላይ በአይዲዮሎጂ የሚባለው ወይም ርዕዮተ ዓለም የምንለውን ሰንቀው ለአንድ ህብረተሰብ ጠቃሚ ነው የሚባሉትን ልዩ ልዩ የማህበራዊ ችግሮችን መፍቻ ማለትም የሰው ልጅ በመኖር ሂደት ውስጥ የሚያጋጥሙትን እንደ ህዝብ እንደ ማህበረሰብ እና በዚህ መልኩ የሚያጋጥሙትን ልዩ ልዩ ችግሮችን እየተመለከቱ ለዛ ማህበራዊ ችግሮች መፍቻ ሐሳቦችን አማራጭ ሐሳቦችን ይዘው የሚመጡና ያንን እውን ለማድረግ በህብረተሰብ ውስጥ ሆነው የሚሰሩ ናቸው። በሌላ አነጋገር እነዚህ ነገሮች በሙሉ ከስልጣን ጋር በተገናኘ መልኩ እውን የሚሆኑ በመሆናቸው የፖለቲካ ድርጅት የምንለው ነገር አላማቸውን ፍላጎታቸውን ራዕያቸውን ከህዝብ ጋር የሚመሳሰለውን ወይም ደግሞ የራሳቸውን ራዕይ እውን ለማድረግ የፖለቲካ ስልጣን በመያዝ ማለትም በመንግስትነት በመምጣት ቅድም የተጠቀሰውን በተለይ ፓወር የምንለው ነገር የማድረግ ችሎታ በህዝብ ውስጥ ለመፍጠር የሚችሉና ተጽዕኖ ማድረግ የሚችሉ ቡድኖች ናቸው። እዚህ ላይ ማየት የሚገባን ነገር ምንድን ነው? ፖለቲካ ቡድኖችን ስናነሳ ስለ ፓወርም ጭምር አብረን እናያለን። ፓወርን ከውስጡ አውጥተን የስልጣን የሚለውን ነገር የመንግስት ስልጣን የሚለውን ነገር ከውስጡ አውጥተን የፖለቲካ ድርጅቶችን ብናስባቸው ዝም ብለው ስብስብ ወይም ደግሞ እድሮች ናቸው የሚሆኑት። ከዛ በላይ ሊጓዙ አይችሉም። ለዚህ ነው የፖለቲካ ፓርቲዎች ለስልጣን ለመብቃት የሚያስችላቸውን ዝግጅት በፕሮግራም ሆነ በመዋቅርም ሆነ በሰው ኃይልም ሆነና በአመለካከትና በአደረጃጀትም ገዝፎ መምጣት አለባቸው የሚባለው። አለዛ ግን ለፓወር ወደ ፓወር የማይመጡ ወደ ስልጣን የማይመጡ ከፓወር ጋር ግንኙነት የሌላቸው ከሆነ ድረስ ከአንድ እድር የሚበልጡም አይደሉም። ስለዚህ የፖለቲካ ድርጅቶች በህብረተሰብ ውስጥ ትልቅ ሚና አላቸው የምንለው ፓወር የሚባለው ነገር በራቸው ላይ ስለሚቀመጥ ነው። ይሄ ፓወር ምንድን ነው? የማድረግ ችሎታ ነው። ማን መች እንዴት ያገኛል የሚለውን በህብረተሰብ ውስጥ የሚነሳውን የሀብት ክፍፍልን የዜግነትን መብት እና የመኖርን ህልውና የመንቀሳቀስና የባለቤትነትን ጭምር እንደ ግለሰብም ሆነ እንደ ቡድንም እንደ ዜጋም ሆነ እንደ አገርም እንደ ህዝብ ሆነ ልትወስድ የሚገባውና የሚኖረን ድርሻ በማመልከት ሂደት ውስጥ ፓወር ይሄን ይወስናል። ስለዚህ የፖለቲካ ድርጅቶች ይሄንን ወስትልቁን ጉዳይ የህብረተሰብ ውስጥ የህብረተሰቡን አቅጣጫ የሚወስነውን ትልቁን አካል ፓወር የሚባለውን ነገር ለማግኘት የሚሻሙ ህብረተሰቡን ታግለው የሚያታግሉ አካሎች ናቸው። ይሄ ባጭሩ የፖለቲካ ድርጅቶችን በዚህ መልክ እንመለከታቸዋለን። እንግዲህ ጥያቄው ምንድነው? እንደሚገባኝ ከሆነ መታየት ያለበት ፖለቲካ ድርጅቶችን ምንድናቸው የሚለውን መተንተኑ አይደለም። እሱ ማንም ዝም ብሎ ከጉግልም ተደርጎ መመለስ የሚቻል ጥያቄ ነው። ትልቁ ቁም ነገር ግን እኛ የፖለቲካ ድርጅት መሆን ባለበት መልኩ መንቀሳቀስ ይችላል ወይ፣ ለዛ ዝግጅት አድርገናል ወይ የሚለው ነው ትልቁ ቁም ነገር። እና ከዛ አንፃር መነጋገር እንችላለን። ምናልባት ደምስ ጊዜ ካለና የምትፈቅድልኝ ከሆነ በዛ ውስጥ ያለፍናቸውን የፖለቲካ ድርጅቶችን ሁኔታና እንቅስቃሴ አንዳንድ ነጥቦችን በማንሳት ምንስ ሊያደርጉ ይገባል የሚለውን ላመላክት እችል ይሆናል ብዬ ገምታለሁ።
አቶ በእውነቱ ስለ የፖለቲካ ድርጅቶችን ሚና ከመግለጻችን በፊት እንደው በጣም አገርን ሲገልጿት በህዝብ አጥንትና ደም የተመሰረተች እንዲሁም ደግሞ በህግም እንደምትገለጽ አድርገው ገልጸዋል። እና በተለይ አሁን ከቅርብ ጊዜ ወዲህ ኢትዮጵያን እንደ ሀገር ማስቀጠል ከባድ የሆነበት ችግር ላይ ነን እየተባለ በጣም በችግር እየተወራ ያለው የፍቅር ጉዳይ ነው እንደምናየው ሰሞኑን ማለት ነው። ነገር ግን ከህግ አንጻርስ እንደውች የተመሰረተችበት ህግ ካለ አገር የተመሰረተበት ህግ ካለ የጎደለው ነገር ምንድን ነው ብለው ያስባሉ በእርስዎ አስተያየት? እና ያንስ ነገር ካለ መስተካከል ያለበትስ በምን መልኩ ነው? ከማን ምን ይጠበቃል ተብሎ ይታመናል?
ያ ጥሩ ጥያቄ ነው። አገር ስትመሰረት ራሷን የሚያቆማት ታላቅነትና ግዙፍነቷን የሚያሳይ ከሁሉም በላይ ቁጭ ያለች መሆኗን የሚያሳየው የሀገሪቷ የምድሪቷ ህግ የሚባለው ስለምትላበስ ነው። ይህም ኮንስቲቱሽን የምንለው ነገር ወይም ደግሞ ህገ መንግስት የምንለው ነገር ነው። በዛ ህገ መንግስት አንድ ሀገር እንዲሁም በውስጥ ያሉት ዜጎቿ ማለትም ህዝቡ ይኖራቸው የሚገባውን ቦታና ድርሻና መብትና ግዴታን ጭምርና የሚስርዓቱንም ጭምር አመልካች የሆነ ህጎች በህገ መንግስት ውስጥ ተጠቃለው ይታያሉ። እንዲሁም ከህገ መንግስቱም ደግሞ የሚወጣ ደግሞ በየደረጃው ማስፈጸሚያ የሚሆኑ ልዩ ልዩ መመሪያዎችና ደንቦችና ድንጋጌዎች ይኖራሉ ማለት ነው። አገር በዚህ ነው የምትመራው። ይህ በሌለበት ሁኔታ ላይ አገር የሚባል ነገር አለ ልንል እንችላለን። ግን የደከመ አገር ነው። ህግና ስርዓትን እስካላሟላ ድረስ ደግሞ ዜጎቿ ከችግር ሊወጡ አይችሉም። በተለይም ይሄ በህብረት በአንድነት እና በመተባበርና በመደጋገፍ የምንገነባትን አገር ህግና ስርዓትና የወግና ልምዳችን ባህላችንና መተሳሰባችንና የመሳሰሉትን አጣምረን ልንጓዝበት የምንችለው ወይም በሌላ ነገር በሆነ ፍልስፍና ስር የወደቀ እኛ እንደምንለው በኢትዮጵያዊነት አመለካከት ስር ያረፈ ይህን የመሳሰሉት ህግና ደንቦች ዘመናዊነትም ያላቸው እስከሌለው ድረስ ወዴት እንሄዳለን ማለት ነው? ወደ ብጥብጥና ስርዓት አልበኝነት እንሄዳለን ማለት ነው። ሁሉም እንደፈለገና እንደሚያምንበት የራሱን እርምጃ ይወስዳል ማለት ነው። ዛሬ በኢትዮጵያ ክልሎች ውስጥ አንዳንድ ቦታዎች ላይ ይህን የመሰሉ ሁኔታዎችን በማየታችን እጅግ አዝነናል። ስርዓትና ደንብ የማስከበር ኃላፊነት መንግስት ነው ያለበት። መንግስት አለበት ስርዓትና ደንብ የማስከበር። መንግስት ይህን ካላስከበረ አንድ ነገር ልግለጽላችሁ። መንግስትም እኮ በህዝብ ይዳኛል፣ ቤተ መንግስትም እኮ በህዝብ ይዳኛል። እንደዚህ የሚባል ነገር ነው ያለው። ምክንያቱም መንግስት ህዝብን እንዲያገለግል የመጣና በህዝብ ዳኝነት ትልቅት የቆመ እንጂ በህዝብ ላይ ዝም ብሎ ቁጭ ያለ አድራጊነት ፈጣሪ ብቻ ነው ማለትም አይደለም። እንደዚህ አይነት ህብረተሰብ አይደለም እኛ እየገነባን መገንባት የምንፈልገው። ድም ተናግር ያለው ህዝብ ነፃ ነው፣ ነፃ ፍላጎት አለው። ነፃ ፍላጎት ያለው ህብረተሰብ በህግና በደንብና በስርዓት በተጣመረ መልኩ እንዲጓዝ ይፈልጋል። አሁን በእኛ ሀገር ግን ምን መለከባ በተለይ በአሁኑ ሰዓት ላይ በአንድ በኩል የለውጥ ሂደት እየታየ እየተንቀሳቀሰ ባለበት ጊዜ ከጎኑ ግን ህግና ስርዓትን ያን ያህል ማስፈጸም መቻል ያስፈልጋል። አንድ ምሳሌ ልገልጽላችሁ። በታሪክ ሰምታችሁታል ወይም አንብባችሁታል። ኢያሪኮ በጩኸት ፈረሰች፣ በሞግ በጩኸት ፈረሰች። ጥሩ ተችሏል። ያ መረኮት ከጀርባዋ ስላለ በመረኮት ኃይል ተደግፈው ያ ጩኸቷ ፈረሳት። ግን የገነባት ግን ጩኸቷ አይደለም። ስለዚህ የጮክ በየር ቁጥር አትገነባውም። መገንባት ስርዓትን ይጠይቃል፣ ማሰብን ይጠይቃል፣ ማስተዳደርን ይጠይቃል። ያ ካልሆነ በስተቀረ በማፍረሳችን ብቻ ገንብተናል ማለትን አያሳይም። እንደውም ወደ አደገኛ ነገር ነው እየገባን ያለ ነው። ቤትን ስትሰራ ቤት ውስጥ ሆነ ምክንያቱም እኛ ጋር አዲስ መንግስት እኮ አልመጣም። ያው የኢህአደግ መንግስት ነው ያለው። የኢህአደግ መንግስት ሪፎርም ነው እያደረገ ያለ። ጠቅላይ ሚኒስትሩም እንደተናገሩት ከሆነ ሪፎርም ሲያደርጉ በዛው ቤት ውስጥ ናቸው። ያን ቤት ግን እያስተካከሉት ነው ያሉት። እና በአንደኛው ወገን ያለው ግድግዳ ወይም ደግሞ ጣራው የተበላሸ ከሆነ እሱን አንስተው ሌላ ጣራ ነው የሚያደርጉበት ማለት ነው። እዛው ቤት ላይ ያስተካክሉታል ማለት ነው። ግን ተመልከቱኝ፣ እዚህ ላይ ማዳመጥ የሚገባን ነገር ያንን ጣራ ወይም ያን ግድግዳ ያፈረስነው መድፈን ካልቻልን ግን ቤቱ ለንፋስ ይጋለጣል፣ ለጎርፍ ይጋለጣል፣ ላልታሰበ የተፈጥሮ እንትን የሚጋለጥና ድርምስምሱ ይጠፋል። ያ ምን ይሆናል ማለት ነው? መንግስት ይናጋል፣ ስርዓትም ይጠፋል። ያ ደግሞ ለህዝብ ለህሉናችን መልካም አይደለም የሆነው። እና ስርዓትን የማስያዝ መንግስት ኃላፊነት እንዳለበት ሁሉ መንግስት ይህን ነገር በሚያደርግበት ሰዓት ሁሉ ማድረጉንም ደግሞ ህዝብ ቼክ ያደርገዋል። ህዝብ፣ የፖለቲካ ድርጅቶች፣ የተደራጁ ማህበረሰቦች በሙሉ መንግስትን ይዳኙታል። በዚህ ቅብብሎች ነው አንድ ትውልድ መቆም የሚችለው፣ አንድ ሀገርም መቆም የሚችለው። አለዛ ግን እኔ በመሰረቱ አንድ ሀገር አንድ ህብረተሰብ የአክቲቪስቶች መንግስት ሊሆን አይችልም። እንደዚህ የሚባል ነገር የለም። ህዝብ ለማንቀሳቀስ መልካም ሊሆኑ ይችላሉ። ሙቭመንት ለመፍጠር መልካም ሊሆን ይችላል። ግን በአክቲቪስቶች ግን አይመራም። እንደዛ የሚባል እንደዛ አይደለም። የኢትዮጵያ ታሪክ ያን አያሳየንም። ሁለተኛ ኢትዮጵያን ስንመለከታት ደግሞ እኮ ያለፍንበትን ማየት አለብን። ያለፍንበት የ27 ዓመት ጉዟችን እኮ የክልል ጎጆዎች ሰርተን እኮ ኢትዮጵያ የምትባለውን እናት ሀገር እኮ በየጎን በየጎን እየጎሻሸምላት ነው የመጣ ነው። እኔ አንድ ነገር ልግለጽላችሁ። ማህፀንን ተመልከቱ። ማህፀን፣ የሴት ማህፀን ያ ማህፀን አለ ያን እንደ አገር ብንወስደው በዛ ማህፀን ውስጥ ምን እናገኛለን? ፍሬ ያለ ልጆች አሉ። እነሱ ህዝብ ናቸው። ከዛ በኋላ እነዚህ ደግሞ የሚተዳደሩበት ሳይረብሹ ነው የሚኖሩበት። ከተኛው እስኪሞላ ድረስ እነዚህ ሁለቱን ሶስት ልጆች እዛ ማህፀን ሲሆኑ እናታቸውን ሳይረብሹ የሚንቀሳቀሱት ደግሞ ስርዓት አላቸው፣ ተፈጥሯዊ ስርዓት አላቸው። በዚህ ደስ የሚሆኑት እንበልና እነዛ ልጆች ረብሽ ቢፈጥሩባት እናታቸው ማህፀን ውስጥ ረብሽ ቢፈጥሩ የተገናኙበትን ያሳሰራቸውን ነገር ተጋፍተው ቢወጡ እንዴት ነው የሚሆነው? የእናት ማህፀን እንዴት ነው የሚጨነቀው? የእናት ማህፀን ችግር ላይ ያወርቃል፣ እናትም ራሷ ህይወቷ አደጋ ላይ ይወርቃል ማለት ነው። ሌላ ልግለጽላችሁ፣ በዚህ ሂደት ውስጥ በታሪክ ያየነው ነገር አለ። የኢሳውን ታሪክ ተመልከቱ፣ የያዕቆብን ታሪክ ተመልከቱ። ያዕቆብ ኢሳውን አጥፎት ሲወጣ በተፈቀደለት መንገድ ወጣ እንጂ የእናቱን ማህፀን ወይም ስርዓቱን ረብሾ አይደለም የወጣው፣ አበላሽቶት አልወጣም። በተፈቀደው መንገድ ነው የወጣው እንጂ ሌላ መውጫ መንገድ አልፈለገም። ስለዚህ እኛም ማድረግ የሚገባን በተፈቀደልን ክልል ማለትም በተፈቀደልን አገር ውስጥ አንድ አገር ይዘን አገራችንን ሳንረብሽ ስርዓታችንን ሳንረብሽ መብታችንና ልዩነታችንን ተከባብረን አክብረን ባህላችንን ቋንቋችንን አክብረን መጓዝ ነው እንጂ ያለብን ይሄን አጠቃሎ የያዘውን አገር ኢትዮጵያ በስርዓት የቆመን ስርዓትና አገር ማፍረስ የለብንም። ያን እየበሳስተን ነው አይደለም የምንሄደውና እኔ እስከዛር ባጭሩ ለመመለስ ትንሽ ኢሞሽናል የሚሆንኩበት ነገር ይህን ሰሞን የተሰሩ ስራዎችን በኢትዮጵያ ውስጥ የሚከናወኑትን እጅግ በሻሸመኔ በሌሎችም አካባቢዎች የሚሰሩትን እጅግ ዘግናኝ የሆኑ ስርዓት የጎደለው ኃላፊነት የጎደለው እንቅስቃሴዎችን ስመለከት በጣም በማዘኔና ይህን ሁኔታ ህብረተሰቡ ሊቆጣጠረው መንግስትም ሙሉ ኃላፊነት ሊወስድበት ይገባል ነው ምለው።
በጣም አድርገን እናመሰግናለን አቶ በእውነቱ። እንግዲህ ሰዓታችን ደርሶብናል። እንደው ብዙ ብንነጋገር ደስ ባለን ነበር። ያው እንደሚያውቁት የሬዲዮ ሰዓት ነው፣ የሬዲዮ ሰዓት ደግሞ ውሱን ነው እና ብዙ አልተነጋገርንም ዛሬ። በተወሰኑ ሀሳቦች ላይ ግን መሰረታዊ የሆነ ጭብጥ ይዘናል ብለን እናስባለን። አስፈላጊ ሆኖ የምናገኝበት ሁኔታ ይፈጠራል ብለን እናምናለን። በቅርቡ ደግሞ አንድ ሌላ ከእርስዎ ጋር የሚኖረን ቃለ መጠይቅ ይኖራል። ለሰጡን ጊዜ እንግዲህ አቶ በእውነቱ በእኔና በእስከዳር በባልደረባዬ ስም ላመሰግን ወዳለሁ። በሌላ ጊዜ ተገናኝተን በሌሎች ርዕሶች ላይ እስከምንገናኝ ደህና ይሁኑ።
በጣም አመሰግናለሁ ደምስና እስከዳር፣ እግዚአብሔር ያክብራችሁ። በጣም አመሰግናለሁ። ደህና ይሁኑ።
የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማቋረጥ ድጋፋችሁ እንዳይለየን እናሳስባለን።